እናስተናነት ከበራቹ አድማጭ ተመልካቾቻችን እንደምንሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና ቪኦኤ መሰናዶ ጀምሯል። ለምሽቱ ያዝናቸው እናስተዋውቃለን።
ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለአረፋ በዓል አደረሳችሁ ልንል እንወዳለን። የደንገረመው መሰናዶውን በመምራት ብርሃን ኃይሉ፣ ስርጭቱን በማቀናበር ጽዮን ግርማ በዋና አዘጋጅነት ተከታዩን ግማሽ ሰዓት አብረናችሁ እናመሻለን። እናንተም አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ዛሬም እንደተለመደው በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ ይበጃሉ ያልናቸውን ይዘን የመጣ ነው። አብራችሁን ሁኑ።
ዳዊት መስፍን ወይም ደግሞ ዳዊት መስፍን ኗሪነቱን በካሊፎርኒያ ግዛት ያደረገ ትውልደ ኢትዮጵያዊ የማስታወቂያና የፊልም ባለሙያ እንዲሁም ደግሞ የባህር ሞገድ ቀዛፊ ነው። ዴቪድ የሰራቸው ማስታወቂያዎች በዩናይትድ ስቴትስ ስፖርት ታሪክ ውስጥ ከፍተኛ ትኩረት በሚሰጠው የአሜሪካ ሱፐር ቦል ዝግጅት ላይ አሸናፊ የሆኑ ናቸው። እንዲሁም ደግሞ በቅርቡ አዲስ ፊልም ሰርቷል። እሱን በተመለከተ ቆይታ አድርገን ያሰናዳው ዘገባ ቀጥሎ ይቀርባል።
በ14 ዓመቱ ወደ ዩናይትድ ስቴትስ የመጣው ዳዊት መስፍን ወይም በስራ መጠሪያው ዴቪድ መስፍን የፊልምና የማስታወቂያ ሙያ ከፍተኛ ዳይሬክተር ነው። በሴንት ኦግስቲን ከተማ ፍሎሪዳ ግዛት ውስጥ ያደገው ዴቪድ የባህር ሞገድ መቅዘፍ፣ ስፖርትና ፊልም የህይወቱ ዋነኛ ክፍሎች ናቸው።
ፍሎሪዳ ውስጥ ነው ያደግኩትና እዛ ነው ስለ ሰርፊንግ የተማርኩት። መዋኘትም የተማርኩት እዛ ነው። ከዛ በኋላ ወደ ሰርፊንግ ገባው። ሴንት ኦግስቲን ስኖር፣ ፍሎሪዳ ስኖር እወዳደር ነበረ። አንዳንድ ትሮፊም በሱ አግኝቻለሁ። ተለቅ እያልኩ ሲመጣ ወደ ትምህርት ቤት ልጆች ምናምን ሲወለዱ በቃ የጊዜ ሲኖረኝ ነው ወጥቼ ሰርፍ ማድረገው። አሁን ደግሞ የተኮርኩት የሌሎችን ሰዎች history መገለጽ ነው። በሱ የተነሳ አሁን ደግሞ Weed in the Water, A Journey into Black Surfing, Aquatic Culture የሚል ዶክመንተሪ ሰርቻለሁ።
በግርድፍ ትርጉሙ ውሃ ውስጥ መንቦጫረቅ፣ የጥቁሮች የውሃ ባህልና የባህር ሞገድ ቀዘፋ የተሰኘው ዘጋቢ ፊልም በዋናነት ርዕሱን ከአፍሪካ አሜሪካውያን የጭቆናና የባርነት ትግል ነው የወሰደው። ታዋቂዋ የጥቁሮች መብት ታጋይ ሄሬት ተብማን ከአሳዳሪዎቻቸው ያመለጡ ጥቁሮች እንዳይያዙ ወንዝ ውስጥ ዘለው እንዲገቡ መክራለች። ይሁን እንጂ ብዙ አፍሪካ አሜሪካውያን ጥቁሮች ውሃ ውስጥ ዘለው በመግባት ህይወታቸው ማለፉን ተከትሎ ለብዙ ዘመናት ጥቁሮች ውሃ ይፈራሉ፣ ዋና አይችሉም የመሳሰሉ አባባሎች ዩናይትድ ስቴትስ ውስጥ እንደ ዋዛ ሲሰነዘሩ ይሰማሉ። ዴቪድ ይህንን ለመቀየር የአንድ ሺህ ዘመን የጥቁሮች የባህር ላይ ታሪክን በፊልም ዘግቧል።
ለሰርፊንግ ብቻ አይደለም። ለምንድን ነው የያዝኩት? ከአኳቲክ ካልቸር፣ ከመዋኘት ጋር ውሃ ውስጥ መገናኘት፣ የአፍሪካን ውሃ ውስጥ መገናኘት በጣም ኢምፖርታንት የሆነ ሂስትሪ ነበረ መንገር የነበረብኝ። ለምን ካልሽ አሜሪካን ሀገር ውስጥ ብዙ አፍሪካን አሜሪካኖች ከውሃ ጋራ ከመዋኘት ጋራ በጣምም አይገናኝም። ሂስትሪ አለ። እሱንም ላይ ፎከስ ማድረግ ፈልጌ ነበረ።
የፊልምና የማስታወቂያ ዳይሬክተር ዴቪድ ዌድ እንደ ዋረር ፊልምን በሞገድ ቀዘፋ እንቅስቃሴ ከተዋወቀው በይን አብርሃ ከተሰኘ የፊልም ፕሮዲሰር ጋር በጋራ መስራቱን ይናገራል።
እዚህ አሜሪካን ሀገር አሁን የኔ ዶክመንተሪ ላይ አብሮኝ የሚሰራው ልጅ ኤርትራዊ ነው። እናቱም አባቱ ኤርትራያኖች ናቸው፣ ግን የተወለደው ኢትዮጵያ ውስጥ ነው። እሱ ሰርፈር ነው። በዛ ነው የተዋወቅ ነው እና ፕሮዲውሰር የሆነ
ፊልሙ የቴሊ አዋርድን ጨምሮ ከ10 በላይ ሽልማቶችና የተለያዩ ዓለም አቀፍ እውቅናዎችንም ተጎናጽፏል። ከዚህ በተጨማሪም ዴቪድ በዩናይትድ ስቴትስ ከፍተኛ ዓመታዊ ትኩረት በሚሰጠው ሱፐር ቦል ላይ የቀረቡ በብዙ ሚሊዮን ዶላሮች ያወጡ የአምስት ዓመታት የማስታወቂያ ጨረታ አሸናፊ በመሆን ዳይሬክት አድርጓል።
ብዙ ጊዜ ነው አንድ ወይም ሁለት ሱፐር ቦል ተሰራሽ ለካሪየር በጣም ቆንጆ ነው።
ዴቪድ መስፍን ይህንን ፊልም ለመስራት የቆረጠበትን ምክንያት እንዲህ ያጋራል።
ኮቪድ አካባቢ እቤት ሆኜ የኔ ደግሞ ክሬቲቭ ዲሬክተር ነኝ እና ስራዬ ያው አድቨርታይዚንግ መስራት ኢንዱስትሪ ውስጥ ነው ያለሁት እና በቃ በጣም ተሰማኝ ገባሽ ምን እንደሆነ አፍሪካን አሜሪካኖች ጥቁር ሰዎች መሆናችንን እንዴት እንደተጎዳን በፖሊሶች ምናምን በጣም ተሰማኝ። እኔም ልጆችም አሉኝ የ17 ዓመት ልጅ አለኝ እና የሰርፊንግ ኑሮ የመንፈሳዊ ግንኙነት አለው እና እሱን መግለጽ ፈለግኩኝ። እሱን ለመግለጽ በሰርፊንግ በኩል ሄድኩኝ እና ሪሰርች ጀመርኩኝ እና ደግሞ ብዙዎች ጓደኞች አሉ አፍሪካን አሜሪካኖች ጓደኞች አሉኝ አብረውኝ ሰርፍ የሚያደርጉ እና የነሱን ኑሮ መንገር ፈለግኩኝ እና በዛ የተነሳ በስሜቴ የተነሳ ይሄን መጽሐፍ ጀመርኩኝ።
ዴቪድ በግል ተነሳሽነት ከቅርብ ወዳጁ በየን አብርሃ ጋር የሰራው ዘጋቢ ፊልም ዓለም አቀፍ ፊልም ፌስቲቫሎች ላይ ከመሳተፉ በተጨማሪም በዋናነት ብዙ አፍሪካውያን አሜሪካውያንን ለስፖርቱ ማነቃቃቱ ትልቁ ስኬቱ እንደሆነ ይናገራል።
እኔ እንደማየው አሁን ይሄ ፊልሙ ያንን እየሰራ ነው። በየጊዜው በየቦታው ሳሳይና እንዳልኩሽ ሰዎች ስተዋወቅ መዋኘት ጀመርኩኝ ሰርፊንግ ጀመርኩኝ ምናምን ሲሉ በጣም ደስ ይለኛል። ሶ ኦብጀክቲቭን በደንብ አድርሰናል እና ደስ ይለኛል።
የዴቪድ መስፍን ዌድ ኢን ዘ ዋተር ዘጋቢ ፊልም ዓለም አቀፍ የፊልም ፌስቲቫሎች ላይ ያለውን ጊዜ ያጠናቀቀ ሲሆን ፊልሙን መመልከት የሚሹ ሰዎች በቪሚዮ በኤንቢሲ በፒቢኤስ ሃዋይና ቪዲዮ ፕሮጀክት ላይ መከታተል እንደሚችሉ ዴቪድ መስፍን ለአሜሪካ ድምጽ ገልጿል። ኤደን ገረመው ከአሜሪካ ድምጽ ዋሽንግተን ዲሲ።
ዩናይትድ ስቴትስ ውስጥ ከአስር ሚሊዮን በላይ ሰነድ አልባ ስደተኞች እንደሚኖሩ የቅርብ ዓመታት መዛግብት ያሳያሉ። እኒህ ስደተኞች በሀገሪቱ መደበኛ አስተዳደር እውቅና ስለሌላቸው መሰረታዊ አገልግሎቶችን አለማግኘትን ጨምሮ ለበርካታ ስነ ልቦናዊና ምጣኔ ሀብታዊ ችግሮች ሲጋለጡ ይታያል። ዩናይትድ ስቴትስን የተስፋ ምድራቸው አድርገው ከሚኖሩ ኢትዮጵያውያን ስደተኞች መካከል ጥቂት የማይባሉትም ሰነድ አልባ ናቸው። ይህንን በተመለከተ ሀብታሙ ስዩም ቀጣዩን ዘገባ አሰናድቷል።
በሜሪላንድ ግዛት ውስጥ ነዋሪ የሆነችው ጽዮን ህጋዊ የመኖሪያና ስራ ሰነድ ሳይኖራቸው ዩናይትድ ስቴትስ ውስጥ የሚኖሩ ኢትዮጵያን ስደተኞችን ህይወት በቅርብ ታውቀዋለች። ከአመታት በፊት እሷም በዚህ የህይወት ምዕራፍ አልፋበታለችና
12-13 ሰዓት እንሰራ ትችላለ። ምክንያቱም ያሰውጥ አካል አማራጭ የለም። የት ሄደ ትሰራል። አንተንም ይቀይርሃል። የሆነ ሰው እንደዚህ አይነት ኮንዲሽን ላይ ኤክስፖዝ ከተደረገ በኋላ ከስድስት ወር በኋላ ስታገኘው ሌላ ሰው ሆኖ ነው የምታገኘው። ኮምፕሊት ይቀየራል።
ስደተኞችን በሚመለከቱ ማህበራዊ አገልግሎቶች ውስጥ የቆዩት አቶ ግርማ ከበደ በበኩላቸው እኒህ ወገኖች ለከፋ እጣ ሲዳረጉ በተደጋጋሚ ተመልክተዋል።
እኔ አንድ ማቆ ሰው በዚህ ሀገር መጥቶ ገና የጥገኝነት ጥያቄው ስላላለቀለት ሕክምና ማግኘት አልቻለም፣ ኢንሹራንስ ማግኘት አልቻለም እና ህይወቱ አልፏል።
ዩናይትድ ስቴትስ በሚሊዮኖች የሚቆጠሩ ህጋዊ የመኖሪያና ስራ ሰነድ የሌላቸው ስደተኞች የሚኖሩባት ሀገር ናት። እነዚህ ስደተኞች የሀገሪቱ መደበኛ አስተዳደር ስለማያውቃቸው ኑሯቸውን የሚገፉበት ኢመደበኛ አኗኗር ይመሰርታሉ። ይህ ኑሮ ታዲያ በዘርፈ ብዙ ፈተናዎች የታጠረ ነው።
የተመዘገቡ ስደተኞች መባላቸው ራሱ በላያቸው ላይ ተቀምጠው ፍርሃትን ይዘራባቸዋል። ያ ፍርሃት ደግሞ ከብዙ ነገር ያቀባቸዋል።
የሰማችኋቸው ዶክተር እልልታ ረጋሳን ነው። ዶክተር እልልታ በተለይ ኢትዮጵያንና ኤርትራውያን ስደተኞች በጤና በትምህርትና ሁለንተናዊ ቤተሰብ ግንባታ ረገድ ማወቅ የሚገቧቸውን መረጃዎች የሚያጋራው ተያያዥ አገልግሎቶችም የሚሰጠው አኳኩሉ ፋሚሊ የተሰኘ ተቋም መስራች ናቸው። የመኖሪያና ስራ ሰነድ አልባ ስደተኞችን ተግዳሮቶች ማስረዳት ይቀጥላሉ።
ማህበራዊ ጥቅማ ጥቅሞችን፣ የገንዘብ ድጎማ፣ የምግብ፣ የጤና እንክብካቤ እንዳያገኙ ያደርጋቸዋል። ምክንያቱም አንድ አክመንት ላይ አልተመዘገብኩም፣ ህገወጥ ነኝ፣ የዚህ ሀገር መንግስትና አስተዳደር አያቀኝም፣ ስለዚህ በማንኛውም ሰዓት ሊያስወጡኝ ይችላሉ በሚል ፍራቻ ተደብቀውም ይኖሩ አሉ። ይሄ ደግሞ ስራ ከመስራት ያግዳቸዋል። በቋሚነት ስራ አግኝተው ግብር እየከፈሉ ከሚያገኙት ጥቅማጥቅም ያግዳቸዋል። ያ ደግሞ ለእድገታቸው ትልቅ ማነቆ ነው። ከሚያገኙት የጤና እንክብካቤ ያግዳቸዋል። ሌላው ደግሞ የሚያግዳቸው አንዱ ትምህርት እንዳይማሩ፣ ሙያ ነክ ስልጠና እንዳያገኙ፣ አጭርም ሆነ ረዥም ትምህርት የኮሌጅ ትምህርትን የዩኒቨርሲቲ ትምህርትን ጨምሮ እንዳያገኙ ያደርጋቸዋል። ይሄ አንዳክመንትድ የመሆናቸው ውጤት ነው።
ለመሆኑ በሀገሬው አጠራር አንዳክመንትድ ኢሚግራንትስ ወይንም ሰነድ አልባ ስደተኞች የሚለው ቃል የሚገልጸው እነማንን ነው? የተባበሩት መንግስታት ድርጅትን ጨምሮ በዓለም አቀፍና አህጉራዊ ተቋማት ውስጥ ስደተኞችን በሚመለከቱ መርሃ ግብሮች ውስጥ ያገለገሉት በአሁኑ ሰዓት በሜሪላንድ ግዛት የሞንጎመሪ ትምህርት ቤቶች አስተዳደር ውስጥ በአማካሪነት የሚያገለግሉት አቶ ግርማ ከበደ ለትርጉሙ ያግዙናል።
ብዙ ጊዜ በተለምዶ ከላቲን አሜሪካ የሚመጡት ናቸው። ድንበር አቋርጠው የስራ ፍቃድ የሌላቸው ሶሻል ሴኩሪቲ ነበር የሌላቸው ግሪን ካርድ እንደዚህ የሌላቸው ማለት ነው። በብዛት ከላቲን አሜሪካ ይመጣሉ ስንል በዛ በኩልም የተለያዩ አፍሪካውያን አሁን በቅርቡ እንደውም ቻይናዎች አሉ፣ ኢትዮጵያኖችን በተወሰነ ደረጃ አሉ። አሜሪካን ሀገር ራሱ በብዛት ረጅም ጊዜ የኖሩ አንዳንድ ሰዎች በህጋዊ መንገድ ገብተው እዚህ ሀገር ለመቆየት የተፈቀደላቸው የቪዛ ጊዜ አሳልፈው ፓስፖርታቸውም ኤክስፓየር አድርጎባቸው ምንም አይነት ዶክመንት የሌላቸው ሰዎች እነሱም በተወሰነ ደረጃ እንግዲህ አንድ ዶክመንት ሊባሉ ይችላሉ።
እኒሁ ግሮች ምንም እንኳን ሀገሪቱ በዋነኝነት የምጠይቃቸውን ሰነዶች ባለማቅረባቸው ከብዙ አገልግሎቶች ቢገለሉም ድጋፍ እንዲሁም ወደ ህጋዊ የስደተኞች አገልግሎት የሚሸጋገሩበት ሂደት ግን ጨርሶውኑ የተዘጋ እንዳልሆነ አቶ ግርማ ያክላሉ።
አሁን አንድ ሰው እዚህ ሀገር ቢቸገርና ኢንተርናሽናል እንኳን ባይኖረው ሕክምና የሚያገኝባቸው ቦታዎች አሉ ነው የኢንሹራንስ እንደዚህ ዜግነት ና የማይጠይቅባቸው የተለያዩ ሴንተሮች አሉ። በብዛት ላይ ሊኖር ይችላል፣ ግን አሁን ሜሪላንድ ዩኒቨርሲቲ፣ ካቶሊክ ቻርቲስ እንደዚህ ይሰጣሉ። ለጥርስም እንኳን ቢሆን በነፃ ደግሞ የህግ አገልግሎት የሚያገኝባቸው ማዕከሎች አሉ። ጥገኝነት ለመጠየቅም ሊሆን ይችላል። ድርጅቶች ሴንተሮች አሉ። የነፃ ምግብ የሚያገኝባቸው ቦታዎችም አሉ። እንዲያውም ይባስ ብሎ ደግሞ ቤት ምንም ባያገኙ እንኳን ስራ እየሰሩ ማደር የሚችሉባቸው ቦታዎች አሉ። እኔ የሰራሁበት የካቶሊክ ቻርቲስ ወርክ ፎር ቤድ የሚባል ፕሮግራም ነበር። አሁንም ይኖራቸዋል ብዬ አስባለሁ።
በመግቢያችን ላይ ሀሳቧን ወደ አጋራችን ጽዮን እንመለስ። ጽዮን ከአመታት ሂደት በኋላ በዩናይትድ ስቴትስ ለመኖርና ለመስራት የሚያበቃትን ህጋዊ ሰነድ አግኝታለች። በሷም ሆነ በሌሎች ትውልድ ኢትዮጵያን ህይወት ውስጥ የገጠሙ ክስተቶችን ለአብነት የምታነሳው ጽዮን በአንድም ሆነ በሌላ ምክንያት ለሰነድ አልባ ስደተኝነት የሚጋለጡ ትውልድ ኢትዮጵያውያን ቢኖሩ ሊያስቡባቸው ስለሚገቡ ጉዳዮች ቀጣዩን ትመክራለች።
በመጀመሪያ አገርህን ጥለህ ስትወጣ ምንም አይነት ነገር ሊያጋጥም ይችላል። ብዙ ነገር አንተ ባሰብከው መንገድ ላይሄድ ይችላል። በጣም ኢሞሽናል ሬዲ ሆንክ ሰው መሆን አለብህ። እግዚአብሔርም ከሆነ አላም ወረቨር ይዘኸው መምጣት አለብህ በውስጥህ በጣም ብዙ ነገር ሊያጋጠም ስለሚችል ማለት ነው። ከዛ ደግሞ ሲቀጥል ኢንፎርሜሽን ሰው ጠይቅ፣ አንብብ። ሀበሻን ኮሚኒቲ አለ። በጣም የኛ ሰው ይረዳህ፣ ዝግጁ ነው። ሰው ካገኘህ ይረዳሃል፣ ኢንፎርሜሽን ይሰጥሃል። አንዶኪመንትድ ላለመሆን መጣር ነው። በትምህርት ቤት ከመጣ እንዴት ነው የሆነ አይነት ዶኪመንቴሽን ይዤ ሊገሊ መቆየት የምችለው የሚለውን ነገር በተጫለ መጠን በደንብ ኢንፎርሜሽን ሰብስቦ አሄድ ኦፍ ታይም ፕላን ይዞ መምጣት ጥሩ ነው።
ለስደተኞች ህይወት አጋዥ ምክሮችን የሚያቀብለው አካክሉ ፋሚሊ መስራች ዶክተር እልልታ ረጋሳ በበኩላቸው ቀጣዩን ያክላሉ።
ወደዚህ ሀገር ሲመጡ እነዚህ ያልተመዘገቡ ስደተኞች በየትኛውም መልኩ ይምጡ፣ ሲመጡም በቂ መረጃ ይዞ መምጣት አለባቸው። አሜሪካ ወርቅ በወርቅ ሆና ሰማዩ ምድሩ በገንዘብ ተነጥፎ የሚጠበቅበት ሀገር አይደለም። እንደዛ አይደለችም። ብዙ ልፋት ያለው አለ፣ ብዙ ስራ አለ። ግን ስኬት የሚገኝባት ሀገር ናት። ግን ዝግጅት ሳያደርጉ ሲመጡ የጤና ቀውስ ይገጥማቸዋል። እዚህ የሚያዩት የተለየ ነው። በወሬ መስማት አንድ ነገር ነው። በተጨባጭ ሁኔታ ደግሞ በቂ መረጃ ማግኘት አለባቸው ብዬ አስባለሁ። ለምን እዚህ ሲመጡ ለሚመጣባቸው ፈተና ሁሉ ከገንዘብ ማጣት፣ ከጤና መጓደል፣ በህጋዊ መልክ አለመኖር ካለ ሁሉ ጋር አእምሯቸውን አዘጋጅተው አካላቸውን ያላቸውን ሁኔታ አዘጋጅተው ስለሚመጡ ይሄ ዝግጅት ያስፈልጋቸዋል ብዬ አምናለሁ። እዚህም ከመጡ በኋላ በአላማ ቢመጡ መልካም ነው ብዬ አምናለሁ። በሁለተኛ ደረጃ ልናየው የሚገባው ደግሞ እኛ እዚህ በዚህ ሀገር የምንኖር ስራ እየሰራን ተደላድለን የምንኖር ኢትዮጵያውያን፣ ኤርትራውያን ስደተኞችን ልንቀበል ስደተኞችን የተሳካ ኑሮ እንዲኖሩ መንገድ ልናሳያቸው ይገባል ብዬ አስባለሁ። ይሄ እንደ ህብረተሰብ ከኛ የሚጠበቅ ነው።
የፒው ጥናት ማዕከል በ2021 የአውሮፓውያኑ ዓመት ይፋ ያደረገው አንድ ጥናት እንዳመላከተው ዩናይትድ ስቴትስ ውስጥ 10.5 ሚሊዮን ገድማ በሀገሪቱ ለመኖር ህጋዊ ፍቃድ የሌላቸው ህዝቦች ይኖራሉ። በማዕከሉ ትንተና መሰረት ይሄ ቁጥር የሰነድ አልባ ወይንም ያልተመዘገቡ ስደተኞች ቁጥር ከቀዳሚ ዓመታት ጋር ሲነጻጸር በ14% እየቀነሰ መምጣቱን መሆኑም ጠቋሚ ነው። በአንጻሩ ተመዝግበው ወደ ህጋዊ ስደተኝነት ስርዓት የገቡ ሰዎች ቁጥር በ49% አሻቅቧል። ባልተመዘገቡ ስደተኞች ህይወት ውስጥ ያለፉትም ሆነ ከስደተኞች ጋር በሚገናኙ ተቋማት ውስጥ የሚሰሩት አስተያየት ሰጪዎቻችን የሰነድ አልባ ስደተኞች ግብ ወደ ህጋዊ መንገድ የሚገቡበትን አማራጭ ማሰስ ሊሆን እንደሚገባ አጽንኦት ሰጥተዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ሚዛን የወጣት ሕግ ባለሙያዎች ማዕከል ከ9 ዓመታት በፊት ከዲላ ዩኒቨርሲቲ ተመርቀው በወጡ በጎ ፈቃደኛ የሕግ ምሩቃን የተመሰረተ ማዕከል ነው። የማዕከሉ የሕግ ባለሙያዎች በማዕከላዊ ኢትዮጵያ፣ በሲዳማና በደቡብ ኢትዮጵያ ክልሎች የወንጀልና ፍትሐ ብሔርን ሕግ ጨምሮ በማናቸውም የሕግ ጉዳዮች ላይ በነጻ የማማከርና ጥብቅና የመቆም አገልግሎት ይሰጣሉ። ከዚህ በተጨማሪም ለየት ባለመልኩ በሐዋሳ ከተማ ለማህበረሰብ ጠንቅ የሚሆኑ 2 የአካባቢ ጥበቃ የጸጥታ ጉዳዮች ላይም ለህዝብ ጥቅም በመሟገት ለውጥ ማምጣታቸውን የማዕከሉ ጊዜያዊ ዋና ስራ አስፈጻሚ አቶ አማኑኤል ድባቤ ለአሜሪካ ድምጽ ገልጸዋል። እሳቸውንና እንዲሁም ደግሞ ከማዕከሉ የህግ አገልግሎት ተጠቃሚ የሆኑ አንዲት እናትን አነጋግሬ ያሰናዳሁት ዘገባ ቀዳሚው ነው።
በ2007 ዓ.ም ምረት በአስሬ ዲላ ዩኒቨርሲቲ የህግ ምሩቃን የነጻ የህግ አገልግሎት መስጠት የጀመረው ሚዛን ወጣት የህግ ባለሙያዎች ማዕከል በሲዳማ፣ ማዕከላዊ ኢትዮጵያና በደቡብ ኢትዮጵያ ክልሎች የነጻ የህግ ማማከር አገልግሎትና ጥብቅና የመቆም ስራዎችን ይሰራል። የህግ ባለሙያው አቶ አማኑኤል ድባቤ ከቀደሙት መስራቾች መካከል አንዱ ሲሆኑ እንዲሁም በአሁን ሰዓት ማህበሩን በጊዜያዊ ዋና ስራ አስፈጻሚነት በማገልገል ላይ ይገኛሉ።
ማዕከሉ በዋነኛነት በዛ ጊዜ በሚቋቋሙበት ጊዜ የነጻ የህግ ድጋፍ አገልግሎትን ለመስጠት በማሰብ የተቋቋመ ነው። አቅም ለሌላቸው ለማህበረሰብ ክፍሎች በየትኛውም የህግ ጉዳይ ያላቸው ተቀበላቸው አጽፈው ይመጡ ነበር። አቅም እንደሌላቸው ጠበቃ መቅጠር አይችሉም። እንደምታውቂው እኛ ሀገር ፍትህ በጣም ውድ ናት። እውነት ለመናገር እኔም ጠበቃ ስለሆንኩኝ አውቀዋለሁ። ለአንድ ጉዳይ የሚጠየቀው ገንዘብ እጅግ በጣም ብዙ ነው። የህግ ጽሁፍን እንዲሁም ማህበሩ እያደገ ሲመጣ ደግሞ የጥብቅና አገልግሎት በተለይ ጠበቃ የሚያስፈልጋቸው ሰዎች ስለነበሩ በተለይ ሴቶች በሚያደርጉት የሙግት ሂደት ላይ በፍርድ ቤት ላይ ቆሞ እነሱ በኩሎ መከራከር አስፈላጊ በሚሆንባቸው ኬዞች ላይም ጠበቃ በማቆም መስራት የጀመረ ድርጅት ነው።
ማዕከሉ ከቀበሌ ጠበቃ የማቆም አቅም እንደሌላቸው አስመስክረው ለሚመጡ ለማናቸውም የህብረተሰብ ክፍሎች የፍትሐ ብሔርና የወንጀል ጉዳዮችን ጨምሮ የማማከር እንዲሁም የጥብቅና አገልግሎት እንደሚሰጥም አቶ አማኑኤል ይናገራሉ።
አሁን ላይ እየሰራ ነው ካለው ሁኔታ ላይ በሁለቱም ዘርፎች ማለት ነው፣ በወንጀል ጉዳዮችም እየሰራ ነው የምንገኘው፣ በፍትሐ ብሔር ጉዳዮችም እያገለገልን ነው የምንገኘው። ሁለቱንም የህግ ዘርፎች ነው የምንነካካው ማለት ነው። በተለይ በወንጀል ጉዳይ ላይ አንድ አቅም የሌለው እስረኛ የዋስትና መብቱን ከማረጋገጥ አንጻር እየሰራ ነው ያለነው ስራ አሁን በቅርብ የጀመረው ኦልሬዲ አንድ ዓመቱ ሆኖታል። የፈረንሳይ ተራድኦ ድርጅት የሚረዳን ነው። ኮንሰርቲየም ሆነን የምንሰራው ስራ ነው እና እሱ በጣም ስኬት ነው ብለን ነው የምናስበው። በኢትዮጵያ ደረጃም የመጀመሪያው ነው የሚመስለኝ እስካሁን በወንጀል ጉዳይ ላይ የነጻ የህግ ድጋፍ አገልግሎት በተለይ በቅድመ ሙግት ሂደት ላይ የነጻ የህግ ድጋፍ አገልግሎት የሰጠ ተቋም እኔ አላውቅም እና ያ ለኛ በጣም ስኬት ነው።
በዋናነትም የቤተሰብና የሴቶች ጉዳዮች እንደሚያጋጥሙ አቶ አማኑኤል ጨምረው ገልጸዋል። የሲዳማ ክልል ነዋሪ የሆኑት የልጆች እናት ወይዘሮ ስምረት አጥላባቸው 6 ዓመት በፈጀው የፍቺና የንብረት ክፍፍል ጉዟቸው ማዕከሉ እንዳገዛቸው ይገልጻሉ።
ያገኘሁት አገልግሎት ምንድን ነው? በባልና ሚስት ንብረት ክርክር ጉዳይ የነጻ ህግ ድጋፍ አገልግሎት ድጋፍ ሰጪዎች ጠበቃን ይቆመልኝ የሰጡኝ አገልግሎት በጣም ቆንጆ ነገር ነው። ምክንያቱም እኔ በዚህ በቤተሰብ ጉዳይ፣ በፍቺ ጉዳይ፣ ከፍቺ በኋላ ባለው ክርክር ጉዳይ 6 ዓመት ነው ከኔ ጋራ የቆዩት በማማከር፣ በማገልገል፣ በመጻፍ፣ በማባዛት እንደገና የተከላካይ ጠበቃ ሆነው በመቆም ለ6 ዓመት ያህል አገልግለውኛል። ብዙ እናቶችን ይረዳሉ፣ እናቶችን ያገለግላሉ። ሌሎች ወንዶችንም አይቻለሁኝ እንደዚህ አይነት የተለያዩ ክርክር ያለባቸውን።
ሚዛን ወጣት የህግ ባለሙያዎች ማዕከል የተለያዩ የመብቶች ስልጠና መስጠት አንደኛው ምግባሩ ሲሆን አቶ አማኑኤል በተለይም በሐዋሳ ፓርኮች ውስጥ የአሰሪና የሰራተኛ ህግን በተመለከተ ስልጠናዎችን ሰጥተናል ይላሉ።
ያ በተለይ የግንዛቤ ማስጨበጫ በሰፊው የሰራ ነው። ሐዋሳ ኢንዱስትሪያል ፓርክ ላይ ላሉ ሰራተኞች በተለይ ፓርኩ በተቋቋመባቸው ጊዜያቶች ከፍተኛ የሆነ የመብት ረገጣም ስለሚካሄድ እዛ የሚገቡት አብዛኞቹም በገጠር አካባቢ የሚመጡ ስለሆነ ስላላቸውን መብት አያውቁም። አሰሪውም ቢሆን ይህንን መብት አይነግራቸውም፣ ምን አይነት መብት እንዳላቸው። ኢቨን ኮንትራት ራሱ የማግኘት ውል ራሱ የማግኘት መብት እንዳላቸው ራሱ አያውቁም። ስለዚህ ይህንን ጉዳይ በተለይ ከኬር ኢትዮጵያ አለ ኤንጂኦ ነው አዋሳ ላይ የሚሰራ ከነሱ ጋር በመሆን ወደ 300 ለሚጠጉ ሴቶች ምን አይነት መብት እንዳላቸው ስራ ላይ ያላቸው መብቶች ስልጠና ሰጥተናል። በተከታታይ አንዳንድ መድረኮች ላይም ተጋብዘን እስኪ በዚህ ጉዳይ ላይ ስልጠና ስጡ ተብለን እየሄድን የግንዛቤ ማስጨበጫ ህጉ ምን ይላል ወደሆነ ተግባር ውስጥ ከመግባታቸው ፊት ምን አይነት ነገር ማወቅ አለባቸው የሚሉትን ነገሮች እንሰጣለን። ያው ይሄንን ነው በዋነኛነት ግንዛቤ ማስጨበጫ የምንለው።
ከዚህ በተጨማሪም ለህዝብ ጥቅም የሚደረጉ ሙግቶች ላይ ከቅርብ ጊዜ ወዲህ ማህበረሰቡን ወክለው መሟገት መጀመራቸውንም አስታውቀዋል።
ግን ይሄ ስትራቴጂክ ሊቲጌሽን የሚባለው ወይም በእኛ ሀገር ለህዝብ ጥቅም ተብሎ የሚደረጉ ሙግቶች አሉና ያ ደግሞ ምናልባት ያ ጉዳይ አብዛኛው ማህበረሰብ እየጎዳው ሊሆን ይችላል። እና እየጎዳው በሚሆንበት ጊዜ ላይ አንድ ሰው ይመለከተኛል ያለ ሰው ያንን ይዞ ፍርድ ቤት መቅረብ የሚችልባቸው እድል የሚሰጡ ህጎች አሉ። ለምሳሌ አሁን አዋሳ ላይ አንድ ያስወሰነው ውሳኔ አለ። ዲፌንድ ኤንቫይሮንመንት ወይም ቁምላ አካባቢ ከሚባል ድርጅት ጋር በመሆን የአካባቢ ብክለት ላይ ማለት ነው ቆሻሻ መጣያ አለ። እዛ ቆሻሻ መጣያ ላይ በጣም ብዙ ሺህ ህዝብ ይኖራል። ስለዚህ በዛ ቆሻሻ ምክንያት እጅግ በጣም ብዙ የጤና እክሎች እየደረሱ ነው የሚገኙት። ስለዚህ የእነዚህን ህዝብ ጥቅም ለማስጠበቅ ብለን ፍርድ ቤት ሄደን ክስ ከፍተን ያስወሰናቸው ውሳኔዎች አሉ፣ ከአካባቢ ሙግት ጋር በተገናኘ ማለት ነው። ያም እንደውም በኢትዮጵያ ደረጃ የመጀመሪያው ነው የሚመስለኝ ከኢንቫይሮንመንታል ጉዳዮች ጋር በተገናኘ። ስለዚህ እንደዚህ አይነት ችግሮች አሉ። ብዙ ጊዜ አሁን አዋሳ ላይ ለምሳሌ ሁለት ኬዞችን አስወስነናል።
የሚዛን ወጣት የህግ ባለሙያዎች ማዕከል ጊዜያዊ ዋና ስራ አስፈጻሚ አቶ አማኑኤል ድባቤ ማህበሩ የበጎ ፈቃደኛ የህግ ባለሙያዎች ፍላጎቱ ከፍተኛ መሆኑን በመግለጽ በህግ ሙያ የተመረቁ ወጣቶች በበጎ ፈቃደኝነት አባል ሆነው እንዲያገለግሉም ጥሪ አድርገዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረሙ ከዋሽንግተን ዲሲ።
I'm not afraid.
ሁለቱም መሰናዶ እንግዲህ እዚህ ላይ ተጠናቋል። ኤደን ገረሞስ አስተናግዳችሁ አምሽቻለሁ። ብርሃን ኃይሉ ስርጭቱን በማቀናበር አብራን ነበረች። ስለነበረን ጊዜ እናመሰግናለን። ጤና ይስጥልን።